ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ትንስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ህዳር 1 ቀን 2016 ዓመተ ምህረት ነው። ኖታ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገሱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ህዳር 1 ቀን 1409 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ?
እስከ መቼ ድረስ?
በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ትግጭት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ከዚያም እንጻፍ ካልንማ በእያሱ አለማየሁ በተከታታይ ከቀረቡት ጽሑፎች አንዱን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
በመላው አማራ የሚካሄደው ሁሉን አቀፍና እጅግ በጣም ስር ነቀል በሆነ መልኩ ትልቅ ለውጥ ያመጣል ተብሎ የሚጠበቀው ይህ የህልውና ጦርነት በጸረ ህዝቡ አገዛዝና በህዝቡ ኃይል በአማራ ፋኖ መካከል የሚደረገው ተለካሽ ሆኖ ከፊት ለፊት እንደ ትልቅ የምስራች ሀገርን ነጻ ለማውጣት የሚደረገውን የህልውና ዘመቻ ምክንያት በማድረግ በርካታ ኢትዮጵያውያን የተቀላቀሉበት በተለያየ መንገድ የሚፈጸም ትልቅ ጦርነት ሆኖ ቀጥሏል። በተለይ በጎንደር ክፍለ ሀገር ማክሰኞት አርቲ ዘመን ዳባት ከሰሜን ጎንደር በምዕራብ ጎንደር በሚባለው ወይም ደግሞ በሰቲት ሁመራ ወልቃይት ጠገዴ ማይካድራ አካባቢ የሁመራን የአዋሳኝ አካባቢዎችን ይዞ በርከት ያለ ትልቅ የንቅናቄ ትግሎች ሲካሄዱ ውለዋል። በዛሬው ዕለት እንግዲህ በጎንደር ክፍለ ሀገር የተሻለ በመባል መልኩ ንቅናቄ በማድረግ የአገዛዙ ተከፋይ ከፍተኛ ካድሬዎችን ከማስወገድ ጀምሮ ጦርን አደራጅቶ እስከ መምራት የተሻለ ንቅናቄ እያደረጉ ይገኛሉ። ክፍለ ሀገር ስንሄድ በመንጃ በአዳጊ አካባቢ በሸዋሮቢት የጦር ንቅናቄ ነው ያለው። ደብረ ብርሃን ላይ እገባለሁ ብሎ ያሰበው የጸረ ህዝብ አገዛዝ ኃይል በዛሬው ዕለት በአማራ ህዝብ ኃይል ፋኖ ድባቅ ተመቶ ወደ መጣበት ተመልሷል። ወደፊት የሚገሰግሰው የእነ ምሬ ወዳጅ እና የበርካታ ነባር የጦር መኮንኖች የተሳተፉበት የአማራ ህዝባዊ ኃይል የፋኖ አደረጃጀትን በተመለከተም ሰፋ ያለ ንቅናቄ በማድረግ በርካታ መድረኮችን በማመቻቸት ከቀበሌ ጀምሮ ወረዳ፣ ዞን እስከ ከፍተኛ የሀገሪቱ አካባቢዎች ድረስ መዋቅር በመፍጠር በዚያ ሰንሰለት መሰረት ትልቅ ስራ እንዲሰራ ለውጥ የሚመጣበት አግባብ እንዲፈጠር በሚል የተደረገው ንቅናቄ በሸዋ ክፍለ ሀገር በኩል እጅግ አመርቂና ውጤት አምጪ ሆኖ ቀጥሏል። በጎጃም ክፍለ ሀገር መለ ጎጃም ይሳተፈበት ይህ የህልውና ጦርነት ምንም እንኳን ወደ አዲስ አበባ ለመገስገስ የሚደረገው ርቀት የተወሰነ ጥረት ቢኖረውም እንኳን እስካሁን ያለው ሁሉን አቀፍ ንቅናቄ ግን ትልቅ ድል እየሆነ ቀጥሏል። ፍኖተ ሰላም፣ ቡሬ፣ ደንበጫ፣ ፈረስ ቤት እና ደብረ ማርቆስ እና አካባቢውን ሙሉ ምስራቅ ጎጃም እና ምዕራብ ጎጃምን ያካለለ የሻፍቃዊ ባህር ዳር ዙሪያ አሸፈር ሜጫ አካባቢን አጠቃሉ ነጃዊ ደንግራና ኪሊሊን ጨምሮ ከጠላት ቀጠና ሙሉ በሙሉ ነፃ ወጥተው አስተዳደራዊ መዋቅሩ ፈርሶ በአዲስ መልኩ ህዝብን ያማከለ ለህዝብ የቆመ እውነተኛ አደረጃጀትና መዋቅር እየተፈጠረ ያለበት ሁኔታ ነው ያለው። እንደ ጥቅል በአማራው አካባቢ በተለይ ባህር ዳር ላይ ያለው ያገዛዙ ኃይል ባህር ዳር ደቆ እየወጣ እንደሚገኝ በዛሬው ዕለት ለመረዳት ችለናል። ባህር ዳርን ከተማዋን ለፋኖ አስረክቦ የሚወጣበት ጊዜ ሩቅ እንደማይሆን ስንናገር እንደነበረ ግልጽ ነው። ነገር ግን በዛሬው ዕለት የባህር ዳርን ከተማ የመከላከያ በሚል ታርጋ ተለጥፎለት የሚንቀሳቀሰው የኦህዴድ የኦሮሞ ማጨፍጫፊ ኃይል ባህር ዳር ከተማውን አስረክቦ እየወጣ ያለበት ሁኔታ ነው ያለው። ሰባት ዓመት አካባቢ ከቀበሌ 1 እስከ ቀበሌ 6 በተለይ በዋናነት ቀበሌ 14 አካባቢ ካልሆነ በስተቀር ሌሎችን አካባቢዎች በህዝባዊ ኃይሉ ስር በቀላሉ ቁጥጥር ውስጥ ሊገቡ እንደሚችሉ በተግባር ያየንበት ሁኔታ ነው ያለ። ሰባት ዓመት ባህር ዳር ዙሪያ ያለው በገፍ ሲካሄድ የነበረው የህልውና ዘመቻ ውጤት አንጭ እና ለሌሎች አካባቢዎች ለተሞክሮ ሊበቃ በሚችልበት መንገድ ሲከናወን እንደዋለ ለመረዳት ችለናል። መላ አማራ ህዝብ ወደ አዲስ አበባ የሚያደርገውን ጉዞ ለየት ያለ ግንባር ፈጥሮ እንቅስቃሴ በመፍጠር ደረጃ የተወሰነ የሚቀር ነገር እንዳለ በርካቶች ግምገማቸውን አስቀምጠውልናል። ሀገር እዛ ውስጥ ያለውን ያንን አካባቢ ተቆጣጥሮ ያንን አካባቢ አስከብሮ አደረጃጀትና መዋቅር ፈጥሮ ያረጀ ያፈጀ አሮጌ ቁማርተኛ የነበሩ ካድሬዎችን አስወግዶ የሚደረገው እንቅስቃሴ ትግል እጅግ በጣም ጥሩ ሲሆን ይህንን ሁሉ መሰናክል አልፎ በአራቱ መቅጣጫ ወደ አዲስ አበባ ገስግሶ በተለይ ጦርነቱን ሙሉ በሙሉ ከአማራው አካባቢ አስወጥቶ አዲስ አበባ ላይ እና ሙሉ ሸዋ ላይ በማሳረፍ ሌሎች ኢትዮጵያውያንን ያሳተፈ የህልውና ትግል በማድረግ ደረጃ ጥረቶች እንዳሉና ወደፊት ሊስተካከሉ እንደሚገባቸው መረጃዎቹ ሲወጡ ውለዋል። ከዛ ውጭ መላ አማራዝ ከወሬ ይልቅ በተግባር አደረጃጀት ፈጥሮ አሰላለፍን የጦር ስልትን ይፋ ከማድረግ ይልቅ በረሃቡን በመንቀሳቀስ ሰርገው የገቡ ካታ የአማራ ዘዋይ ፋኖን ደግፈው ወደ አዲስ አበባ እንዲሆን በተለያዩ የሀገሪቱ ክፍሎች ራሳቸውን አጠናክረው በትልቅ አደረጃጀት ያሉ ደግሞች ስማቸውን ባለመጣት ያለም ከአሰላለፍ ታምንነት ተዙ አንድ ጊዜ ተከታትሎ እንታግ ሊያደረስ በሚችልበት መንገድ ጉዞ ማድረግ በጣም ሊሆን እንደሚገባው ግልጽ ነው። ሙሉ የጎጃም ሰራቀር ሰሜን ወሎ፣ ከደቡብ ወሎ ደግሞ ደሴ፣ ኮምቦልቻ፣ ወልዲያ፣ ማን ነው ሀይቅ አካባቢ፣ ከጎንደር ምዕራብ ጎንደር አርማጭሆ፣ ሰቲት ሁመራ፣ ጠገዴ አካባቢ፣ ከሰሜን ጎንደር ጎንደር ከተማውን ጨምሮ ማክሰኝት፣ ዙሪያውን ዳባትና የመሳሰሉት አካባቢዎች ትልቅ ንቅናቄ እያደረጉ ሲሆን በተቃራኒው ከጎጃም ክፍለ ሀገር ስር የሚገኘው አንዱ አዊ ዞን በሚል ወያኔ ያዋቀረችው ዘረኛ ቡድን አለ። ይህ የኦህዴድ ቅጥረኛ በመሆን እስካሁን ለፋኖ እጅ ያልገባ የኮሶበር ወይም ደግሞ እንጅባራ የሚባል አንድ የአዊ ዞን መቀመጫ ከተማ አለ። ይህን አካባቢ ዙሪያውን በአራቱ ማዕዘን ፋኖ ከቦ እያስጨነቀው ያለ ቢሆንም እንኳን እስካሁን ዘልቆ በመግባት አካባቢ ለመቆጣጠር የሚያስችል ሁኔታ ላይ አለመፈጠሩ ግን አሳዛኝ ያደርገዋል። አዊ ዞን አካባቢ የቋንቋን መሰረት በማድረግ ህብረተሰቡን ለመከፋፈል እና አዊ ዞንን እንደ ክልል እናዋቅራለን፣ ቋንቋችን እናሳድጋለን በሚል አጉል ፕሮፓጋንዳ አማራን ለመከፋፈል ለኦህዴዶች እንደ ትልቅ መሳሪያ እየተጠቀሙበት የሚገኙ በጣም አንገብጋቢ አካባቢ ነው። ሲቀጥል አዊ ዞን ላይ አርጎ ሸንጎ የሚባል ኦህዴድ ወያኔ አቋቋመችው ኦህዴድ ያጠናከረውና ያሳደገው የግብር ልጅ በመሆን የራሱን ልዩ ኃይል በማቋቋም የራሱን በጀት ከአገዛዙ በመቀበል ፋኖን አጠፋለሁ በሚል እንቅስቃሴ እያደረገ እንደሆነ የሚታወቅ ነው። ነገር ግን የአገው ሸንጎ በቅርቡ ሊደመሰስ እንደሚገባው እና እንጅባራ ከተማ ዙሪያውን የቡሬ ሰከላ፣ የዳንግላ፣ የፋግታ ተቆመ ወይም ደግሞ የአዲስ ቅዳም አካባቢ ፋኖ የጃዊ ፋኖ ዙሪያውን ከቦ ወጫ መግቢያ አሳጥቶታል። በቅርቡ ዘልቆ በመግባት ይህን አካባቢ ከጸረዝ አገዛዝ ቅጥረኞች ከአገው ሸንጎ ከቅጥረኛ የወዴት ቅልምተኞች ነጻ እንዲዋጡ የሚል አራት ማቅጣጫ ሀሳቦች እየተሰነዘሩ ነው የሚገኝ። ፋኖ እየገሰገሰ ነው። ስለዚህ ሲተጋፍቶ ህዝቦችን የሚያስወግድበት ጊዜ ሩቅ አይሆንም ብለን እናምናለን።
በአራቱም ክፍላተ ሀገራት የፋኖ እንቅስቃሴዎችና አልፎ አልፎም ጦርነቶች በብዙ ቦታዎች እንዳሉ እናውቃለን። በዚህ ወቅት በየከተሞቹ በየገጠሮቹ ባሉ ቦታዎች ላይ ህዝብ ለምሳሌ ለገበያ ሲወጣ ገበያ ቦታ ላይ እቃዎች አሉ ወይም ደግሞ የንግድ እንቅስቃሴው እንዴት ነው?
አዎ፣ በአራቱም በአማራ ክፍላተ ሀገር በጥናቱ የጠቀረው ጦርነት እንግዲህ ሁለተኛ ወሩን ጨርሶ ወደ ሶስተኛ ወር እየገፋ ይገኛል። ይህን ስንል ይፋው የአማራ ህዝብ ውድና ጦርነት ተጀመረ ማለታቸው እንጂ ተደንዘ ህዝበት ትግሎች ተጠናክሮ ከቀጠለ ግን ሰላሳ አመት ከዛ በላይ ዳርፎ እንደሚችል ግልጽ ነው። እንግዲህ በዚህ ጦርነት ጦርነት በባህሪው በበርካታ ጎኖች አሉ። አንደኛው በመከራ ውስጥ አልፎ ነጻነት የሚገኝበት ትልቅ ደርሻ ሲሆን፣ ሁለተኛው ደግሞ በጦርነቱ ውስጥ የሚደርሰው ኢኮኖሚያዊ ክፍተት የኢኮኖሚ መካከል የዋጋ መረት የዋጋ ለመረጋጋት የነገሮች ሁሉ መወሳሰብ አንዱና ትልቁ ነገር ሲሆን በማይታመን ደረጃ በአራቱም ክፍላት ሀገራት አሁን በተለይ አዲስ አበባን አቋርጠው የሚመጡ እነዚህ ውድ የሚባሉ እቃዎች ከሱቅ አይደለም መወለድ ከሱቅ ከሚሸጡበት መካዘን እስከ መጥፋት ደርሰዋል። ሙሉ በሙሉ እስከ መጥፋት ደርሰዋል። አሁን ክፍለ ሀገር ላይ ቤት ልስራ ብሎ የሚሰለፍ ሰው የለም። ምክንያቱም ቆርቆሮ አቅርቦት የለም፣ የሚስማር አቅርቦት የለም። በግንባታ ቤት ገነባለው ሲል ስምንት አቅርቦት የለም የሽፍቦት የለም። ስለዚህ የመሳሰሉት ዋና ዋና የሚባሉ ክፍሎች ታክተዋል። በሀይል በሀገሮች በስታስተ ደረጃ ለጭፍ ጀምረዋል። 30 ብር የነበረው 1 ኪሎግራም ሽንኩርት ዛሬ 150 እስከ 170 ብር እየተሸጠ ነው። አለፍ ሲል 200 ብር ይሸጣል 1 ኪሎግራም ማለት ነው። ይህ ትልቁ ኪሳራ ነው። ከ45 እስከ 55 ሽሽ የነበረ ፕሮግራም ጤፍ አሁን ተጨራርሷል። የገበያ ራሱ የዋጋ ንረትን አይገያ ግሽበቱ እጅግ በጣም በሚያሳዝን መልኩ እየጨመረ መጥቷል። በርካታ ሀገሮች አትክልት፣ ፍራፍሬ፣ አተር፣ ባቄላ፣ የሽሮ እና የበርበሬ አቅርቦቶች በሙሉ ተመካሪ መፍጠረ መገኘት ምክንያቱም አሁን ሰላም አካባቢ ጅጓም የለሽ ስር የሰደደ ዜጎታ ቶች በረክበት በሚገባው ልክ የተበላሸ ፖሊሲ እና መዋቅር ተቀርጽ ካለበት ሁኔታ ይህ ሁሉ ዋጋ ንረት ለማሸር እጅግ በጣም ያስቸግራል። በትንሽ ብንመለከት የትራንስፖርት ዘርፉ 30 ብር የነበረው ትራንስፖርት 60 ብር ነው። አሁን 100 ብር የነበረው ትራንስፖርት 180 ብር ነው። አሪፍ።
ለዛሬ ያለን ዘገባ በዚሁ ይጠናቀቃል። የኢትዮጵያና የኢሃፓ ጣምራ ጠላቶች የኢትዮጵያ ጠላቶች ሁሉም የኢሃፓ ጠላቶች ናቸው። እነሱ ካልተወገዱ ኢሃፓ ጠላት አልባ የሚሆን አይደለም። ትላንትም ዛሬም ተመክሮ ያረጋገጠው ሐቅ ነው። አገራችን ኢትዮጵያ ደግሞ ብዙ ጠላት ነበራት አላትም። ምክንያቱ ብዙ ነው። ቱርኩ፣ ደርቡሹ፣ ሶላቶው መሬቷን ይዞ ሊገዛት ፈልጎ ልጆቿ ቆርጠው ተዋግተው ስላባረሯቸው ዘመን ተሻጋሪ ቂም ይዘውበታል እስከ ዛሬም ድረስ። ፈረንጆች ደግሞ የጣሊያን ጦር በአድዋ ድባቅ ምኒልክ ህዝብን ይዞ ከመታቸውና ለጥቁር ህዝብ የነጻነት አርአያ ሆና ኢትዮጵያ ብቅ ካለች ጊዜ ጀምሮ ቂም ይዘው ጠልተው ሊያዳክሟት ሊያጠፏት ቆርጠው ሲሰሩ ቆይተዋል። ያባም ኢትዮጵያዊና ያገሩ አለኝታ ሆኖ ተገኝቷልና የጥላቻቸው ኢላማ መሆኑ አልቀረም። ኢትዮጵያ ጥላቶቹ አይበዙት ንጽህነቷን አላስደፍር ብላ ጽንታ በመገኘቷ ነው። የጥንቶቹ እንደዛሬዎቹ ከርሷ አደረች ራሳቸውንም አገራቸውንም ለመጣው ባለነፍስ ወይም ነጋዴ ሊሸጡ ዝግጁ ሆነው ቢገኙ ኖሮ ጣላቶች አይኖሯትም ነበር። ከግብጽ ጋር በመልካም ጉርብትናና በሰላም መኖር ያልቻለችው ግብጽን በአባይ ጉዳይ ጥቅሟን አስቀድማ እንብታ እስካሰማች ድረስ ነው። እንደ የዘንድሮቹ ቅጥረኞች ከግብጽ ሚሊዮን በላይ ተካፍላ ቅጥረኛ ሆና በነበርማ ግብጽም አረቦችን ባልጠመዷት ነበር። ያባም እንደ ግንቦቴዎቹ የግብጽ ሙባረክን ጫማ ሳሚ ለመሆን ፈቃደኛነቱን ባሳየ ኖሮ ትላንትም ዛሬም ከገንዘብ ችግር በተላቀቀ ነበር። አገርን ጭልጥ አድርጎ ክዶ ማለት ነው። ክህደትን መቼም ቢሆን እምቢ በማለቱ የኢትዮጵያ ጣላቶች ሁሉ ጣላቶቹ ሆኑ። ድርጅቱ ስልጣን አጥቶበት ሳይሆን የሀገርን ጥቅም መካድ ማስበላት ሲመጣበት እምቢኝ ካፉ የማይለይ በመሆኑ ነው። በገንዘብና በልዩ ልዩ ጥቅማ ጥቅም ፈረንጁ አረቡ ምንቁጡ ሁሉም ይሃፓን ሊያንበረክክ ሞክሯል። የሀገር ቤቶቹ ደግሞ በስልጣን ፍርፋሪ እነ መይሶን በደርግ እነ ኦነግ በወያኔ ዛሬ ደግሞ የአድርባይ መንጋ በኮሎኔሉ ክቡር ስም ይዞ መሞት እያቃታቸው ከኩታራ ጫማ ስር ወድቀው ሲቅለሰለሱና ራሳቸውንም ወገንንም ሲያዋርዱ ማየት መታዘቡን ተገደናል። ይሃፓ በዚህ ባለመፈረጁ ጣላቶች ከግራ ቀኝ ከሀገር ቤትም ከውጭም ፈልተው ተባብረው ሳይታክቱ ይዘምቱበታል። የዛሬዎቹ አገር ወዳድ ተብዮች ደግሞ በተራና በዘቀጠ ጎጠኝነት ተገፋፍተው ትላንት አማራውን ለጥቃት የደረገውና ፈጀውን የፖለቲካ ስንዝሮ ዛሬ ስንቱ አማራ እየተፈጀ ባለበት ለአማራው ሕዝብ የታገለ የቆመ አስመስለው ኢህአፓን ሊወነጅሉ ሊያስወነጅሉ ሲጥሩም እየታዘብናቸው ነው። ደርጉም ከነርዝራሾቹ ወያኔም እንዲሁ አረቡም አሜሪካም በጋራ ሁሉም የሚዘምቱብን ሁሉንም በኢትዮጵያ ጉዳይ የኢትዮጵያን ብሔራዊ ጥቅም በተመለከተ አገርን አስቀድመን አገርን አናስነካም ብሎ ኢህአፓ ስለታገላቸው ነው። ዛሬ አሜሪካ ኢትዮጵያን ጎዳ ሊሉን የተነሱ ሊታዘንላቸው የሚገባ ቁጥሮች ትላንት ከአሜሪካ ውጪ አገራችን ወዳጅ የላትም ብለው ሲጃጃሉብን የነበሩት ናቸው። በተራ ጸረ አሜሪካነትም ሊያወግዙን ሲፍጨረጨሩ ነበር እንጂ አሜሪካ ጥቅሟን ስታስቀድም ይህ ሁሌም ከኢትዮጵያ ጥቅም ጋር ተጻራሪ ነበር። ትግላችን ጸረ ኢምፔሪያሊስት ነው የአሜሪካ እጅ አዙር ቅኝ አገዛዝ ያክትም በማለታችን ነው የአሜሪካን ጥላቻ ያተረፍነው እንጂ የሪዮት ጉዳይ ቢሆን ኖሮ ኢትዮጵያን ጠልተው ግን ተራማጅ ነን የአልባንያ ኮሙኒስት ነን ያሉት በጎረበጧቸው ነበር። የማስታወስ ችሎታችን እድሜው በጣም አጭር ሆኖ እንጂ አገራችንን ለወያኔ አሳልፎ የሰጠው የኤርትራን ግንጠላ በዓለም አቀፍ ደረጃ የደገፈው ማን ነው? አሜሪካ እንጂ። የኢትዮጵያ ብሔራዊ ጥቅም ባንዳዎቹ እንዴት አሳልፈው እንደሰጡና ይሄፋም እስከዛሬ ኢትዮጵያ ወይ ሞት ብሎ በመጽናቱ የተከሰተውን ሁኔታ ዘርዘር እያደረገን የምናቀርበው ይሆናል። ትውልድም ከሃዲ ባንዳዎችንና አስመሳይ አገር ወዳዶችን መለየት መቻል አለበት። የለመደበትን ባንዳ ሁሉ አገር ወዳድ ብለው ሊነግዱ የተነሱትን ማጋለጥና ማውገዝ ይገባዋል። ሕዝብን የገደሉና ያስገደሉ ነፍሰ ገዳዮች የሕዝብ አለኝታ ብለው ሊያሻሽጡ እየጣሩ ያሉትንም ጸረ ሕዝብ ጸረ ኢትዮጵያ ብሎ ማራቅ እንጂ መድረክም ጆሮም መስጠት መታሰብም የለበትም። ታዲያ የካዲ ጸረ ኢትዮጵያ መንጋ ተጠራርቶና ተደጋግፎ ጸረ ኢህአፓ ቢሆን ምን ያስገርማል? ጻፍ ካልንማ ቁጥር 5 ስህተት ሲደጋገም እውነትን ይመስላል። ጆሴፍ ጎብልስ የናዚ ጀርመን የፕሮፓጋንዳ ሚኒስትር ይመስላል እንጂ ውሸት ምን ቢደጋገም እውነት አይሆንም። ጸጋይ ወይን ገብረ መድህን ጸጋይ ደብተራው ያፓ ስሙ ሲወጣለት ዳቦ ያልተቆረሰ ሆኖ መከራ በዛበት ብሎ የሚቀልደው ጸጋይ ገብረ መድህን ደብተራው የብዙ ውሸትና ሐሰት ሰለባ ሆኖ ሕይወቱም በወያኔ እጅ አልፏል። በዚህ ድርጅት ላይ ያልተደጋገመ ክስና ሐሰት የለም ብንል ትክክል ነው። ግን ሐቁ እየዋለ እያደረ መጋለጡ መታወቁ አልቀረም። ደርግ ያስጨበጣቸውን ሐሰት ሲያቅለሸልሸን ሲደግሙብን የቆዩ ጥቂቶች አይደሉም። ያፓ ኤርትራን አስገነጠለ፣ ወራሪውን የሶማሊያ ጦር ደገፈ፣ ወዘተ ሲሉ በዚያው ልክ ደግሞ ድርጅቱ ሐቁን ሲነግራቸው ዓመታት አልፈዋል። ዛሬ ራሳቸው የሻዕቢያ መሪዎችና በቅርቡ መጽሐፍ የጻፉ ምሁሮቻቸው ሳይቀሩ የኤርትራ ድርጅቶችና የኢህአፓ ጠብ ድርጅቱ ኤርትራ የኢትዮጵያ ቅኝ ግዛት መሆንና በቀጥታ ነጻነት የሚገባት መሆኑን አልቀበል በማለቱ የተነሳ ነው ሲሉ ቃላቸውን ሰጥተዋል። ኢህአፓን ይወዳል ተብሎ የማይታማው ገብሩ አስራቱ ቢሆን በመጽሐፉ ኢህአፓ የነሻዕቢያንና የዚያድ ባሬን አቋም ባለመቀበሉ ተጠቃ በጥርሳቸው ገባ ብሎ ሲያቀርበው፣ ወያኔ ግን የሻዕቢያንና የሶማሊያን አቋም ደግፎ 3000 ክላሽን ከሶማሊያ እንደተላከለት ገልጿል። ዛሬም ግን ይህንን አስገነጠለ እና ወረራ ደገፈ ውሸት የሚደጋግሙት አሉ። ኢህአፓ ከመመስረቱ በፊት ጀብሃ የተባለው ድርጅት ኤርትራን ነጻ አድርጋታለሁ ብሎ በ1960 ዓ.ም የተመሰረተ ሲሆን የችግሩ መንስኤ ከነበረው መንግስት ስህተት ጋር የተገናኘ ሆኖ ሳለ ለፖለቲካ ስልጣን ያልበቃውን ኢህአፓን አስገነጠለ ብሎ መክሰሱ የወያኔን እኩት ሚና ለመደበቅ መሆኑን ብዙዎች አይሰጡትም። ደርጎች የፈጸሙትን ጸረ ህዝብ ሽብርና ወንጀል ማጠየቂያ ለመስጠት ኢህአፓን በአስገንጣይነትና ወረራ ደጋፊነት ችክ ብሎ ማቅረቡ ያዋጣናል ብለው የተያያዙት ናቸው። ሐቁ ግን ውሎ አድሮ ሊታወቅ ሊረጋገጥ ችሏል። አሁንም የሐሰት ክሱን ለማስተጋባት የሚጥሩ ካሉ አውቆ የደነቆረውን መድፍም አያነቃው ብለናቸው የምናልፈው ነው። በወያኔ የቀጥታ ወይም የጃዙር ድጋፍ በአመት ቢያንስ እስከ 3 ጸረ ኢህአፓ መጽሐፍ ነን የሚሉ ለህትመት ይበቃሉ። አይነታ ኢህአፓ ነበርን ብለው ከሚዋርቁትም ውስጥ ለወያኔ ያደሩ እንዳሉ ለእኛ ምስጢር አይደለም። የነሻምበል ሻለቃና ኮሎኔሎች ቆሻሻ ብዕር ውጤት ይሆን ብልግና ቢገባንም የራሳችን ጠማማ እንዲሉ አባል ነበርን የሚሉት ውሸትና መርዝ ግን የባሰና እግዚኦ የሚያሰኝ ሆኗል። በቅርቡ አንዱ እንደሰማሁት በሚል ደረጃ ደርቶና ደራርቶ የጻፈው ውስጥ ለምሳሌ ራሱን የማዕከላዊ ኮሚቴ አባል አድርጎ በማቅረብ ውሸቱን ሌላ ደረጃ አድርሶታል። የመጽሐፉ ዋና እንቆቅልሽ ይህ ነጭ ውሸት ነው። ቢያንስ የእኛን በሕይወት መኖር የረሳ ይመስላል። በዚሁ ልክ መስራች ነበርን የሚሉም እንደ አሸን መፍላታቸው አልቀረም። የጸጋዬ የዋለልኝ የተስፋዬ ደበሳይ ቅርብ ወዳጅ ነን ብለው የሚዋሹም በርክተዋል። ለእኔው ለራሴ እያሱን አውቀዋለሁ ተጠንቀቀው ያለኝ ግለሰብ በአሜሪካ ይኖራል። የድርጅት ምስረታ ሂደቱ ውስጥ ሚናቸው ተመልማይ የሆነ ግን በምስረታ ጉባኤ የተገኙም አሉ። አንዳንዶች ስለ ኢህአፓ የሚናገሩት ውሸታቸው ሊታመን ባለመቻሉና ይህንንም ስለሚያውቁ ያሳምንላቸው ይመስል ውሸትን በባሰ ውሸት ያጅባሉ። ይህ ጻፍኩ ባይ ግለሰብም ገለባ ተሳትፎውን በኢህአሰ ህዝብ አደራጅ ክፍል በውሸት አዳብሮና ራሱን ሊደርስበት ያልቻለውን የአመራር ኮሚቴ አባል አድርጎ ቀርቧል። እግረ መንገዱንም የኔን ኤርትራዊነት በማጋለጥ መልክ አቅርቧል። ሐማሴንም ሐማሴን ያውም የከርነሽን ተወላጅ ነው ሲሉ የነበሩትን አስታውሳለሁ። ረዳት ፕሮፌሰር አለኔ ሸቴ ታላቅ ወንድሜ ሳሙኤል ደምቢዶሎ ተወልደን ሰምቶ
አይ ኢያሱም ኦነግ ሊሆን ይችላል ያለውን አስተውሳለሁ። የንቆቅልሹ ግለሰብ ኢያሱ መልምሎ ወደ ሜዳ ላከይላለው ከዚህ ቀደም ለዚሁ ድርጅቴ ድርጅቱን ይቅርታ ጠይቄያለሁና በዚሁ የማልፈው ጉዳይ ይሆናል። ነገራችን ላይ እኔ ወደ ድርጅት የምንመልኳቸው ጥቂቶች ሲሆኑ ሁሉ አድሮ ሲበላሹ ሶሪ ይሃፋ በሚል ተፋቴን አምኛለሁ። ኤርትራዊነትን በተመለከተ በውልደት ጥፋትና ወንጀል ካልመጣ ድረስ ለይሃፋ አያሌ ኤርትራውያን ማለትም ኢትዮጵያውያን ታግለው ተሰውተዋል። ስመጥር አርበኞችም እኮ ከኤርትራ የመጡ ነበሩ። አይደለሁም እንጂ ኤርትራዊ ብሆን ኖሮ እንኳ እዛ ብወለድ ኖሮ እንኳ ልጆች ታዲያ ምን ይጠበቅ የሚሉት ጉዳይ ነው። ዋናው ማንም ግለሰብ የሚገመተው በሚይዘው አቋምና በሚያካሂደው ትግል ነው። ገብረ እግዚአብሔር ጋይም ላይ በአዲስ አበባ የተቆመው በውልደቱ አማራ ነው። እነ ደብተራው ላይ የወያኔን ጦር መርቶ ያመጣው ከሃዲም የጸለም ተወላጅ ነበር። የነገሮች ሂደት በዘር ቆጠራ በጅምላ የሚወሰን አይደለም። የእናቶች ጅንጉርጉር ነው ብንል ቦታው ነው። ስንቱ የትግራይ ተወላጅ ኢሃፓ ሆኖ ሲሰዋ ቀሪው ደግሞ ለደርግም ለወያኔም አድሯል። ዛሬ የወያኔ ታማኝ አሽከሮች የሆኑ የትግራይ ተወላጆች ብቻ አይደሉም። እኛ መሰል ኢሃፓዎች ደግሞ አገራችን ኢትዮጵያ ብለን ብቻ የታገልንና የምንታገል እንጂ በተለምዶ አነጋገር ዘር ቆጠራ ውስጥ ያጀግና ትውልድ አልገባም። ይህን በሽታ ያመጡት ሻዕቢያ ወያኔና ኦነግ ናቸው። ኢሃፓ ሲመሰረትም ከየቦታውና ብሔረሰቡ የመጡ አብዮተኞች ናቸው አባሎቹ መሪዎቹ የነበሩት። በሻዕቢያ በኩል ወደ አሲምባ በሚደረገው ጉዞ ላይ ሕይወታቸው ያለፈው ብንያም አዳነ፣ ውልደት ትግራይ የአዲስ አበባ ልጅ መሐመድ ማህቡዝ፣ ጅማ ኦሮሞ የአባ ጅፋር ዘመድ ከአሜሪካ ወደ ትግል ሜዳ የመጣ ምሳሌ ናቸው ለኢትዮጵያዊነት። ዘራብሩ ካበበ ኤርትራዊ ነውና አናሳልፈውም፣ ከተዋጋ ለኤርትራ ይዋጋ ብሎ ክርችም ያለው ሻዕቢያ ነው። ጓዱም በሌላ መንገድ ወደ ኢትዮጵያ ተመልሶና የሐሰን ተቀላቅሎ በወሎ ሲዋጋ ተይዞ በአዲስ አበባ ሲገል ተቀብሎ በይፋ ከነውብሸት ሙሉጌታ ሱልጣንና ኢትባረት ሕዝቅያስ ጋር በደርግ ተገሏል። በወያኔ የተገደለው የመርካቶ ይስሐቅ ደብረጽዮን በውልደቱ ኤርትራዊ ነበር። ወያኔን ሲፋለሙ የተሰውት እነ ጃብርና ገለር ዳፍላም በውልደት ኤርትራዊ ነበሩ። ወያኔ ተይዘው ተገደሉ የተባሉት እነ ሀጎስ በዛብህና ተክላይ በውልደታቸው ትግራዊ ናቸው። ኢትዮጵያዊ 100%። ልክ እንደ ዋሲሁን፣ ግርማ ጎልጃ፣ ደረጀ አንበርብርና ሌሎች በውልደታቸው አማራ እንደነበሩት ሁሉም ኢትዮጵያዊ። በሮማ ከተማ ጣሊያን የሻዕቢያ ፊልም ያውም የውሸት ጦርነት ያለበት በይፋ ለህዝብ ሊታይ ቀርቦ እኔና አንድ ጓድ ያውም የአዲሮ ተወላጅ በአማራነት ተፈርጀን ካልወጣችሁ ሲኒማው አይጀመርም መባላችንን አስታውሳለሁ። ዘር ቆጠራ ከመጣ ኢሳይያስም ሆነ የቅርብ አማካሪዎቹ ወደ አድዋ መወርወራቸው የሚደመጥ ነው። ግን ሻዕቢያ ናቸው ትናንትም ዛሬም። የኔ ኤርትራዊነት ሳይሆን ጥያቄው ዋናው ጉዳይ የኔ አቋምና ትግል ይዘት ነው። በዚህ ላይ ማንም እኔ ሆነ ድርጅቴን በጸረ ኢትዮጵያነት ቢፈርጅ ቢነሳ ውርደት ለራሱ ይሆናል። ማ ለኢትዮጵያ ታግሎና ተሰውቶ ከያፋ በላይ? የራስ ጠማማ ባልኩት መስመር ስገፋበት ድርጅቱ ላይ ጉዳት ያደረሱና አሁንም ስሙን ለማጥፋትና ትግሉን ለማደናቀፍ ግንባር ቀደም ሆነው የሚራወጡት ቀደም በድርጅቱ ነበርን የሚሉ በተለይም አንጃ ሆነው የሚወገዝ ታሪክ ያላቸው የክህደትም አባወራዎች ናቸው። የድርጅቱን ታሪክ ውስጥ አዋቂ ነን ብለው ይነሱና አወቅን ያሉት ከቅዱስ መጽሐፍ አጣቢያዋ የማያልፍ ሆኖ ይገኛል። ልብ ወለድ ሊባል ሲገባው እውነተኛ ታሪክ የሚል ታፔላ ይሰጠውና ያው ትችቱ በዚህ ደረጃ ሲመጣ የጠነከረ መሆኑ የግድ ይሆናል። በበኩላችን ለብዙዎቹ መልስም የማንሰጠው በጽሑፋቸው ኢሃፓ የሚለው ስም እውነት ሲሆን ሌላው ሁሉ ጥያቄ የሚያስነሳ በመሆኑም ነው። እነ በረከትና ህላዊ፣ መለስና ስዩም መሰል ጠላቶች ስለ ኢሃፓ ሲጽፉ ሀቁን ያቀርባሉ ብለን አንጠብቅም። ወደ ኢየሱስ ተመለስኩ ባዩ ሳይቀር ሊጽፍ አማትቦ ውሸቱን መልቀቁ የሚጠበቅ ነው። ሌላኛዋ ወጣት የሀፋዎችን አጋልጣ አስገድላ የልጅላት አንጃ ሆና ዛሬ መጽሐፍ ጻፍኩ ብላ የወያኔ ተወዳጅ ጸሐፊ ብትሆን በበኩሌ እምብዛም አልገረምም። ሌሎችም ቢሆኑ በተለይ ሊደብቁት የሚፈልጉትን የፍርሃት፣ የክህደት፣ የሙስና ታሪካቸውን እናውቃለንና ከወዲሁ መከላከያ ምሽግ ያዘጋጃሉ። እኛ የምናውቀውን ሁሉ ልናጋልጥ ብንነሳ ምድር ቀውጢ ትሆንባቸው ነበር። እኛ ሀቁን አንለፍትም፣ ይጎዳል እያል እነሱ ሊጎዱ ውሸትን ይፈጥራሉ። ምስጢር መዘፍዘፍና ማጥቃት የእኛ መስመር ባለመሆኑ ገበናቸውን አንጃ ሆኑ ወይም ከዱን በሚል ሜዳ ላይ አላሰጣንባቸውም። ካበዙት ግን ሊቀየር ይችላልና ያኔም በሀቁ ላይ መከራከር የሚቻል ይሆናል። በድርጅት ደረጃ የተነሱብንን የአንጃ ስብስቦች በሞላ የተቃወምናቸው በፖለቲካ አቋማቸውና በወሰዱትም አፍራሽ እርምጃ ነው። አያያዛችን የተወሰነው ምን ግብ ሊደርሱ ሕግና ደንብን ጥሰው ቡድን ፈጥረው ተንቀሳቀሱ በሚል ነው። የመጀመሪያው አንጃ ከፋሽስቱ ደርግ ጋር እናብር በማለቱ ልዩነቱ ተከሰተ። የብዙሃኑን ውሳኔ ረግጦ አንጃ መስርቶ ጸረ ኢሕአፓ አሉታዊ እንቅስቃሴ በማድረጉና በተጨባጭም ጉዳት በማድረሱ በወዳጅ ጎራ ሊጋተት ወይም ሊፈረጅ አልቻለም። የሜዳው አንጃም የተለየ ፖለቲካ ባያቀርብም ውስጥ ለውስጥ ቡድን መስርቶ ሕጋዊ አመራሩን በኃይል ሊያስወግድ በማሴሩና ሕግ በመጣሱ ነው ለፍርድ የቀረበው። የቅርቡ አንጃ ከወያኔ ጫማ ስር እንውደቅ ብሎ በመነሳቱና አባላት አይሆንም ሲሉት በህቡ ተደራጅቶ ድርጅቱን ሊቆጣጠር በሕገወጥ መንገድ በመጣሩና ከሕጋዊ ጉባኤም ፈርጥጦ ወጥቶ የድርጅቱን ስም በመስረቁ ነው ችግሩ የመጣው። አንጃ ስድብ ሳይሆን አቋምና ድርጅትን ገላጭ ነው። በሌሎች ድርጅቶችም የተከሰተ የሽንፈተኛነትና የክህደት ተውሳት ነው። የሐቅ መረጃ ሳይኖረን በባዶ ክስን እንደማንደረድር መታወቅ ያለበትና መረሳት የሌለበትን ነው። ድርጅቶች ባይታበዩ ከኢሕአፓ ሰፊ ተመክሮ ከድሉም ከጠቃሚውም ሆነ ከአሉታዊው ብዙ መማርን በቻሉ ነበር። ያለፉ ስህተቶችን ሲደግሙ ታዝበናል። ማን ጠይቆን በሚል ዝምታንም መርጠናል። ብዙውን ጊዜ ደም የተከፈለበትን ተመክሮ ለቀጣዩ የሕዝብ ትግል ጥቅም መዋሉን ኢሕአፓ ሊቃወም የሚችለው አይደለም። በአንጻሩ ግን ኢሕአፓን ጥለው ሲሄዱ ከሰላሳ ዓመታት በላይ ያስቆጠሩ መለስ ብለው ስለማያውቁት ኢሕአፓ ሊናገሩ ቢነሱ አደብ ግዙ ማለታችን የሚጠበቅ ነው። በስመ ኢሕአፓና በነበርን ፈረስ እነ በረከትም፣ አዲሱም፣ ገነት ዘውዴም፣ ግርማ ብሩም፣ ህላዌም፣ ሌሎችም እኛም ኢሕአፓንን ብለው አብረው ሊተረማመሱ የሚችሉበት መንገድ ከቶም የለም። ለጸረ ሕዝቦች፣ ወያኔዎች፣ ለደርግ ገራፊዎች ወዘተ በነበርን ከለላ ከሐቀኛ የኢሕአፓ ልጆች ጋር የጋራ መድረክ ሊሰጥ የሚነሳ ሂደትን ሙከራም መቃወማችን ሰማዕትንና ድርጅታችንን በማክበር ነው። በሆደ ሰፊነትና ማሰባሰብ በሚቀና አስተሳሰብም የተወሰደ እርምጃ ለአንዳንዶች ያመልን ብተው ይግደለኝ ሆኖባቸው በከፋው ጥፋታቸው ዳግም ሲዘፈቁ ታይተዋል። ድርጅትን መበተን፣ መከፋፈል፣ ለማፍረስ መጣር መንጋቱ ላይቀር ጎህ ሲቀድ ውሸቱ እርቃኑን መቅረቱ እየታወቀ ዓይንን በጨዋጥቦ ሐሰትን በአደባባይ መለፈት ያዋርዳል። የኮሎኔል ጎሹና የሟቹ ኢንጂነር ቅጣው እጅጉ ጦር ወሬን ያስታውሷል። ኢሕአፓ አንድ ሆነ ተብሎ የቀረበው የነጭ ውሸት በዚህ ደረጃ የሚጠቀስ ነው ብለን አሳፋሪ ቧልቱን ግን በትችት ሳናከብረው እናልፈዋለን። በውሸት አጃቢነት ደግሞ ኢሕአፓ ሊሰለፍ አይጠበቅም። ውሸት ማለቱ ማጋለጡን ሁኔታው ካልፈቀደ በዝምታ ማለፉን ይመርጣል። በኢሕአፓ ላይ የሚዘምቱ በሽፋን ስም ጻፉ ወይም ከሰሱ ማንነታቸውን ማወቁ እስካሁን ከባድ አልሆነም። ለሁሉም ድካምና ውድቀት ለራሳቸው ወኔ ቢስነትና ከርሰ አምላኩ መሆን ኢሕአፓን ይከሳሉ። ድርጅቱ ስንት ደክሞ ለግንባር ምስረታው ያደረገውን ጥረት የሚያፈርሱ ሌሎች ሆነው ሳለ የለም ኢሕአፓ ነው ብለው ይደርቃሉ። እስቲ እናንተው በእናንተው ተደራጁ ብለን ስንታዋቸው ስንርቃቸው ደግሞ እንኳን ሊተባበሩ እርስ በርስ ሲነፋከሱና ተፈራቀው ይወራጩ እያየን ነው። ያፋ በሚታገል ይቀናል ይላሉ። በፌዝማል ይብዙ ይጣፍበት ይችላል። ታግሎና ደምቶ ህዝባችንን ከወያኔ ነፃ የሚያወጣ ተገኝቶ ነው። የምናዝነው ትግል መነገጃ ሆኖ የዋሁ ዜጋን ለብቶ ካገኛት ብር ሲለዩትና ውሎ አድሮ ሁም ሲያደርጉት ነው። ኢዴፓ ከምስረታው ወያኔ ስለሚሸት ብቻ ሳይሆን በነበረ ውስጣዊ መረጃ መሰረት ተቃውመነዋል። ጸረ ወሎዬን ተብለንበታል። የሌላ ድርጅት መሪም የወያኔ ደህንነት ክፍያ በየወሩ የሚደርሳቸው ቢሆንም ይህን በአደባባይ ለመንገር ሁኔታው ሳይፈቅድ ቆይቷል። ድርጅት ሆነ አንድነት የሚለው መፈታቸውንም በተመለከተ ወደ መሪዎቹና ወያኔ ማተኮር ሲገባ ይሀፓል ሊከሱ የሚነሱ አሁንም አሉ። በአገር ቤት ከነበሩ ድርጅቶች ጋር ይሀፓ ተባብሮ ሰራ እንጂ አላጠቃቸው። አንድነትን በተነ፣ ሰማያዊ ፓርቲ ላይ መፈንቅለ አመራር ሞከረ፣ ዝናብ አደረቀ፣ ምስር አስወደደ፣ ጎርፍ አመጣ፣ ለሲያይና ለአረብ የቤንዚን ዶላር አደረ፣ ትምክተኛ አማራ ነው፣ ኤርትራዊ ነው፣ ጊዜ ቢኖር በሬ ወለደን ጨምረን ብዙ በተቸነው ነበር። ብላሽ ልፈፋ ወያኔና የደግ ዝራዦች የልደቱ ሎሌዎች አሁንም ጥቂቶች አሉ መሰል የሚያወቁት ውሸትን ነው። በነገራችን ላይ ይሀፓ ይህን ሁሉ ማድረግ ከቻለ፣ ሁሉን ማፍረስ ከቻለ ጠንካራ ድርጅት ነው ማለት ነው። ታዲያ ይህን ማለቱ ያዋጣቸዋል? ድክመትና ውድቀትን ማመን ከውሸት መራቅ ነው ከድርጅቶች የሚጠበቀው። በይሀፓ ላይ የራስን ውድቀት ማላከት የትም አያደርስም ማለት ነው። የአጼው ስርዓት ወደቀ በሚል ወጣቱን ተራማጁንና ይሀፓን የሚወነጅሉና የሚጠሉ አሁንም አሉ። ለደርግ አድረውና ቀጥረኛ ሆነው የሰሩ ወንጀሉን ቀለም እየቀቡ ያታምሩ ሲጥሩ የነበሩ የፋሽስቱ ኮሎኔል የብዕር ቅጥረኞች፣ ጀራፊዎችና ፍየል ፈጻሚዎች፣ በባዕድ አገሮች ያሉ የቀይ ሽብር ወንጀለኞች ሁሉ የዚህ አይነት ዘመቻ አቀንቃኞችና አሰራጮች ናቸው። ሌላ አንጠብቅም። የአጼው አገዛዝ አስከፊነትን በተመለከተ እንኳን ለ77ኛው የደም ልደቱ አደረሰው ብለን በበተነው በራሪ ጽሑፍም ያኔም ያቀረብነው ነው። አረመኔውን ደርግ መታገላችንም ያኮራናል እንጂ አይቆጨንም። የልደቱን ወያኔነት በጊዜ ያጋለጡ ዶክተር ታዬ ወልደ ሰማያትና ኢሃፓ ጊዜ ራሱ ትክክል እንደነበሩ አረጋግጧል። ዋናው ጥያቄ ግን ይህን ሁሉ ኢሃፓ ማድረግ ከቻለ የለም ተኗል ማለት ሳይሆን ገዝፏል ማለቱ የሚሻል አይሆንም? አንዲት የኦነግ ደጋፊ ግለሰብ የቅንጅትና ኦነግ ትብብር ለዲሞክራሲ ኢኤፍዲ የሚል ብቅ ብሎ የተነነ ህብረት ሲመጣ ኦነግን 80% ኦሮሞ ቅንጅትን 80% አማራ ይደግፋቸዋል ብላ ከነገረችን በኋላ ታዲያ ምንድነው ጭንቀትሽ ስላት እናንተ አልደገፋችሁትምና ታፈርሱታላችሁ ያለችው ትዝ ይለኛል። ከብዙሃኑ ህዝብ በላይ አቅም ካለን ምንድነን ማለት ነው? ቅንጅትንና ሁሉንም ህብረት ያውም አንድ ድምፅ ይዘን ለማደናቀፍ ከቻል ስለኛ ችሎታና አቅም ምን ይላል? ህብረት እንዲመሰረት ጉልበት፣ ጊዜና ገንዘብ አፍሰን ሳይውል ሳያድር ለማፍረስስ ለምን እንነሳለን? ይህን ከመቀበጣጠር ይልቅ እያንዳንዱ የህብረትና የመቀናጀት ጥረት ምን ጠቀመ፣ ለምንስ ደከመ፣ ፈረሰ ብሎ መመርመር ተገቢና ለቀጣዩ ትግል ትጥቅ የሚሆን ነው። ሌላው ክስ ድርደራው ጉንጭ አልፋ ነው። መሰረተ ቢስ ወሬ ወይም ሱዳኖች ተለምፋዲ የሚሉት ነው። ያባ ትግል ሲጀምር ያነሳቸው የህዝብ ጥያቄዎች ዛሬም ምላሽ እንዳላገኙ በገሃድ የሚታይ ነው። ባሰ እንጂ አልተሻሻለም የህዝብ ሁኔታ። እነ ኦባማ የሚታያቸው የኢኮኖሚ እድገት ለህዝብ አልታይ ካለ 24 ዓመታት አልፈዋል። የጤና ጉዳይ የተሻሻለ ባይሆንም ህዝብ በመሞላ አልታወረም። ያለውን አስከፊ ሁኔታ ያያል፣ ያውቃል፣ በስቃይም ይኖረዋል። ይህን ያልተለወጠ ሁኔታ ለህዝብና ለሀገር በሚበጅ መልኩ እውን ለማድረግ አሁንም ትግል ያስፈልጋልና ትግሉ ቢቀጥል ድርጅቱ የሚወቀስበት ሳይሆን በቃኝ ብሎ ባለማረፉ ባለመተው የሚመሰገንበት ሊሆን በተገባ ማለትም ይቻላል። የሞት ወልፍ ያለበት ማንም የለም። የሚባልም ግን ድርጅቱ ባለው አቅም ሁሉ ወያኔ ለማውደም አው ለማውደም በመጣር ላይ ነው። አቁ ይኮኑታል ደርግ ወደ መጨረሻው እንደመከረው ሁሉ ወያኔን ያፋ የለም የሚል የተጎን ፖለቲካ መከተልን መርጦ እየዳከረ ነው። ድርጅቱ ከሌለ የሁሉ ጭንቀትና ጫጫታ ስጋትና የስም ማጥፋት ዘመቻ ለምንስ አስፈለገ? በየጊዜው ያፋ ጠፍቷል ተኗል የለም ብለው መርዶ የሚያረዱን አልጠፉም። ይሁንማ ኖሮ እኛም አርፈን ነበር ብለን ልንመልስላቸው ይዳዳናል። በተግ ለአመታት ድርጅትን አቆይቶ ባለ አቅም ትግልን መቀጠል ቀልድና ቀላል የሚመስላቸው መሐጅሞች እንዳሉ እናውቃለን። ይባስ ብለውም ትግልን አቀለው በገቢ ምንጭነት ደረጃ ሊያዩትም የሚከጅሉም አሉ። ያ ሁሉ መስዋዕትነት የተከፈለበት ትግል የድርጅቱን መኖር መቀጠል የሚጠይቅ ነው። የትግሉን ግዳጅ ሌሎች ተቀብለው ትግሉ ተፋፍሞ መወያኔ ቢወገድ የመጀመሪያ ደስተኛ ኢህአፓ ነው የሚሆነው። እኔ ካልሞት ካልደማው የሚል ፉክክር ውስጥ ለመግባት ምንም ፍላጎት የለውምና ለሀገራችን በቂ መስዋዕትነትን ከፍሏልና ይህ በዚህ እንዳለ ግን ያለን ድርጅት የለም ብሎ መካዱ ራስን ማታለል ወይም ወያኔን ዳቀደው ዓለምን ለማደናገር መጣር ነው። ድርጅት ከደከመ ከተጨባጭ ሁኔታ በተጨማሪ የውስጥ ከፋፋዮች የሚጠየቁበት ነውና ይህንን ድክመት ማስወገድ ይገባል። በዚህ ወቅት የአባላትም ሚና ድርጅቱን ለማጠናከር መጣር እንጂ ደከመ ብሎ ያው ራሳቸው ጥለው የወጡ ከሆኑ መራቅና ትግል ማቆም ሊሆን አይችልም አማራጩ። ኢህአፓ ባይኖርስ ትግል ይቆማል ማለት ነው? ድርጅት የመሪዎች ወይም ያን ሁለት ሰው የግል ንብረት አይደለም። አንድ ጸሐፊ በቅርቡ የኢትዮጵያ ሕዝብ ግለሰብን እንጂ ድርጅትን ተከትሎ አያውቅም ብሏል። ስህተት ነው። መሪዎችና የጎበዝ አለቆች ሹመኞችና አጼዎች የነበራቸው ቦታ ባይካድም ሕዝብ ድርጅትን ተከትሎ ታግሏል። ኢህአፓ ራሱ አንድ ምሳሌ ነው። ልምድና ባህል ወደ ተባለው መሪ ፍለጋ ቢገፋፋም ያም ሆነ ይህ ግን ኢህአፓ በጋራ አመራር የሚያምንና የሰራ ነው። ይህ አቋሙ የመጣው ከመርሃ ግብሩ ብቻ ሳይሆን ከተጨባጭ ተመክሮም ነበር። የድርጅቱ ዋና ጸሐፊ ተብሎ የተመረጠው ብርሃነ መስቀል ረዳ እንደ ስታሊን ኮሚቴውንም ፓርቲውንም ሊተካ በመነሳቱና የአባላትንም መብት በመድፈሩ አመራሩ ተነጋግሮ ይህን ቦታ እና ስልጣን ሰርዞ የጋራ አመራር መርሆን አስረግጧል። ለብርሃነ መስቀል አንጃዊ ጉዞ ከስልጣኔ አላግባብ ተነሳው የሚለው ይህ ቅሬታው ከፍ ያለ ሚና ነበረው። ወዳልሆነ አቅጣጫ እየተጓዘ ሳለ ባለሁበት ቦታ እንዲደርሰኝ የላከልኝ የ36 ገጽ ደብዳቤ ከዋና ጸሐፊ ቦታው መነሳቱን አማሮ በስፋት ማንሳቱን አስታውሳለሁ። በልምዳችን አንድ ግለሰብ ድርጅቱን ንብረቱ ሊያደርግ ሲጥር ወይም ሲዳዳው መርህ ተጻረረ ብለን የምናርመውና የምናስቆመው ነው። አንዳንዶቹ ድርጅቱን ሊጋልቡ ሞክረው ሲከሽፍባቸው ክሳቸውን ደርድረው ከድርጅቱ ይወጡና የሚፈጥሯት አንጃ ሊቀመንበር ለመሆን ሲሮጡም አይተናል። ኢህአፓን ወደ ግለሰብ ንብረትነት ደረጃ ሊያወርዱ የሚነሱና የሚጥሩ ሁሉ የገሌ ኢህአፓ የሚሉት ከንቶች የአባላትን መብትና ሚና የሚጻረሩና የሚከዱ መሆናቸው አከራካሪ አይደለም። ኢህአፓ አንድና አንድ ብቻ ሲሆን ንብረትነቱም እየታገሉ ላሉት አባሎቹ በሞላ ነው። ከከዱትና ከአመታት በፊት ለተለዩት ባለቤትነትን አይሰጥም። አንድ መሪ ብቻ ገኖ ወጥቶ ድርጅቱ ለመሆኑ ሌሎች መሪዎች አሉት ተብሎ ውርርድ የሚገባበትን ክስተት ከፈለግ በአገር ቤትም በውጭም ምሳሌዎች ሞልተዋል። ድርጅቶቹ ጫጩ እንጂ አልጠነከሩም። የጓድ ሊቀመንበርን አይቃሌ ተክረሰውነት ጉዳትን በኢሰፓም ያየነው ነውና ኢህአፓ በዚህ አይነቱ ማጥገብቶ መንደፋደፍን አልፈለገም። የኢህአፓ ስነ ምግባር ኢን ኦይ ባይነትንና ልታወቅ ባይነትን መተውን ይጠይቃል። ያሉትም መሪዎቹ ትሁት እንጂ የታበዩ አይደሉም። ሁሉን ከሃሊ ነኝ ምርጥ ነኝ ባዮችን በየጊዜው ሸኝቷል። ይህ ነው ሌላው ሀቅ። ይህን የኢህአፓ አቋም አንቀበልም ብለው ጌታ መሳይ አንድ መሪ የሚሰይሙ ድርጅቶች ይህን ለማድረግ መብታቸው የተጠበቀ ነው። ለኛ ግን አልበጀንም። የጋራ አመራር መርህ የዴሞክራሲያዊ አስተራር ዋና አካል ነው። ያባ ዴሞክራሲያዊ አልነበረም አይደለም ብለው የሚከሱት ራሳቸው ምንም ጉዳት ሳይደርስባቸው በህይወት መቆየታቸውና አሁንም የመተቸት እድል ማግኘታቸው አሌ የሚላቸው ምስክር ነው። ሌሎች ድርጅቶች የተቃወማቸውን የት እንዳደረሱ ሲታወስ ያባ ግን አስተናበተ እንጂ ሊበትኑት የተነሱትንም ሊያጠፋ አልጣረም። በድርጅቱ ውስጥ ውይይት አይታቀብም። የብዙሃኑን ውሳኔ መቃወም ሲመጣ ነው ችግር የሚከሰተው። ዛንጃነት የበቁት ራሳቸው በአመራር ኮሚቴው ጥቂት የነበሩ ቢሆንም አፊዳቪት ፈርመን ወደ ወያኔ እንለጠፍ ሲሉና ሐሳባችን ለአባላት ይውረድልን ሲሉ ስምንት ገጻቸው አውርዶላቸዋል። የኢሃፓ ውሳኔ የሚሰጠው በድምፅና የብዙሃኑን ውሳኔ በማክበርና ተግባራዊ በማድረግ ነው። የብዙሃኑን ውሳኔ ረድተው እኛ ያልነው ካልሆነ በሚል የሚገተሩትን ግን የሚያስተናግድ ሊሆን አይችልም። ለህቡ የሚንቀሳቀስ ድርጅት ሊኖረው የሚችለው ዴሞክራሲ ስፋት ጥበት የሚወሰነው በተጨባጭ ሁኔታ ነው። ሐቁ ሲነገር የአባ ውስጥ ዴሞክራሲ የሚለው ተለጥጦ መገኘቱ ብዙ ጉዳትን አስከትሏል። በተለይም በተወሰነ ወቅት በሰራዊቱ ውስጥ ያለውን ችግር ለመፍታት በሚል የተወሰደው ውሳኔ ዴሞክራሲን በተመለከተ ጫን ብሎ ሲገፋ የወታደራዊ ዲሲፕሊንና አስተራር ጉዳይ ላይ አሉታዊ ተጽዕኖ አድርጓል። እዚህም በበኩሌ ተጠያቂነቴን የምክድ አይደለሁም። ኢህአፓን በዴሞክራሲ ማፈን መክሰስ ግን ወያኔያዊ ፍላቅ ከመሆን አያልፍም። ስለ ኢህአፓ ከምስረታው እስከ መራራ ትግሉና ከፍተኛ መስዋዕትነቱ ብዙ ተዋሽቷል። አንድ የደርግ ሻምበል ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ድጋፍ ነው ብሏል። ሌሎች ደግሞ ድርጅቱን ሻቢያ ወይም ኦስማን ሳቤ መሰረቱት ይላሉ። ኢህአፓ የተመሰረተው በለውጥ ፈላጊ ተራማጅ ኢትዮጵያውያን ነው። ሌላው ወሬ ጉንጭ አልፋ ነው። መስራች ነን የሚሉም ሳይቀሩ የየራሳቸውን ቀበጣጥረዋል። ለኢህአፓ መናገር የሚችሉት በድርጅቱ ያሉት ናቸው ሲባልም እኛስ ነበርን አይደል ብለው ብትጭት የሚያሰሙ አሉ። የድርጅት ብተና ከተከሰተ 30 ወዘተ ዓመታት አልፈዋል። በአሲምባና ከዚያም በኋላ ከተደረጉት ጦርነቶች ይበልጥ ከብተና በኋላ ራሱን መልሶ ባቋቋመው ኢህአፓ ተካሂዷል። የሰራዊቱም ቁጥር ከመቼውም ጊዜ የበለጠና የዳበረ ነበር። ከሱዳን ድንበር እስከ ጣና መተከልና የጎጃም ክፍሎች በሰራዊቱ ቁጥጥር ነበሩ። አምስት ጣሊያኖች የተጠለፉበት ሁኔታ ነበር። ይህ ሁሉ በድርጅትም በሰራዊት ደረጃ ያልነበሩትን የሚመለከት አልነበረም አይደለም፣ በጥጡ የሚያውቁት አልነበረምና ከዕለታት አንድ ቀን ኢህአፓ ነበርን የሚሉ ሊተቹት የሚችሉበት አይደለም። ማን ያውራ የነበረን ከተቀበል እንደሰማነውና እንደምንገምተው ልፈፋ ከንቱ ሆኖ ይገኛል። የማዕከላዊ ኮሚቴ አባል ነበርኩ፣ ዛሬ ግን ኢህአፓ የለም እንዳለው ጅብ፣ ሰራዊቱ ባርካ ገብቶ አብዛኛው በወባ አለቀ እንዳለው ዋሾ፣ እንደ ሐሰት መስካሪዎች ሁሉ ከንቱና መሳለቂያ ነው። ደም ገብረን ለፍተን መከራን ችለን ያቆየነውን ድርጅት ጥለውትና ጎድተውትም የሄዱት ባለቤት ነን ብለው ሊሰየሙበት አንፈቅድም። ነበርንና ነን የተለያዩ ናቸው። ነበርን ለሚሉ መልሱ ምነዋ ድርጅታችሁን ተዋችሁት የሚል ነው። ነን ለሚሉ ደግሞ ለጥናታችሁ ምስጋና ከተማለትም ታገኛላችሁ፣ በርቱ ቀጥሉ ይባላሉ። የነንን ቅርስና ቦታ ነበርን ሊወስድ የሚችል አይደለም። ሲያምራችሁ ይቅር ይላል የአገራችን ሰው። ያባ በድርጅት ደረጃ ታሪኩን ሊጽፍ የጀመረው ጥረት እንዳለ ተነግሯል። ከባድና ሰፊ ጉዳይ ነው። ሐቅንና ሐቅን ብቻ የሚያካትት መሆን ስላለበትም እየተካሄደ ላለው ትግል አንጻር ቀላልም ሥራ አይደለም። ለማንኛውም ግን ታሪካችንን የምንጽፈው እኛ በትግሉ የቀጠልነውና ዛሬም ኢህአፓንን የምንለው እንጂ በስልሴ ዘመን ጥሎን የጠፋው አይደለም። የኢህአፓ ታሪክ እንቆቅልሽ አይደለም። አባላቱ ያውቁታል፣ መንገደኞች ባያውቁትም። ጠረቅ ቆጣ ያሉት ባይገነዘቡትም ለወያኔ ያደሩ ወይም አንጃዊ አቋም የያዙ ብዕራቸውን ጥላቻና ታሪክ ብረዛ ስለሚተፋ የሚጠፉትን ብልሹ ያደርገዋል። የአፓን ውድቀት የሚመኙት የአፓንን ሊሉ ቢቃጡም ወዲያውኑ ራሳቸውን ያጋልጣሉ። ድርጅቱን በጅምላ ከመደር ወያኔ ሲያወግዙ የለም ሲሉት፣ ይሄ ዲሞክራሲያዊ ነው ብለው ሲከሱት፣ አፍርሰነው ሌላ ድርጅት እንመስረት ሲሉ፣ ወያኔን ትተው በጥሬ አፋነት ሲሰማሩና በድርጅቱ ላይ ሐሰትን ሲያስተራጩ ጥላቻቸውንና ማንነታቸውን ግልጽ ያደርጋሉ። ወደዱም ጠሉም እንደ ደርግ ሹመት ዘመን አልፎ ዘመን ሲተካ ራስን አምባሳደር ነን ወይም ነን ማለቱ በኢሃፓ አይረሳም። ማን ባለታም ሲባል እኔ ብሎ መቅረብን ጠያቂ ነው። ያኔ በዘውዲቱ ነበር አዋጣም ዛሬም አለሁን ይጠይቃል። በአሁኑ ጊዜ ግርግር ወያኔ የዘወራቸው የሞላቸው ሁለት ግለሰቦች ታሪክን ንጻፍ ብለው ከቦታ ቦታ በመዘዋወር ላይ ናቸው። የሁለቱም ታሪክ ሚስጥር አይደለም። አስፈላጊም ሲሆን በዝርዝር ይጋለጡበታል። በረከት ጽፎላቸው አካትሙ እንዳይልም ታሟል ሞተዋል ዜናው አለ። ለማንኛውም ድርጅቱን እናውቃለን ብለው የሚጽፉ ሀታዊ መሲዎችን መጠበቁ አይከፋም። ውጤታቸው ግን ገለባ ኢምንትና ከንቱ መሆኑ አያጠራጥርም። እንጻፍ ካልንማ የምንጽፈው ሐቁን ነው። ሐቁ በእጃችን አለና ሐቁን የሚፈሩ መጥፋታችንን ይመኛሉ። ለደርግም ለወያኔም ለአሳፋሪ አንጃም አንተኛላቸውም። ሽማግሌዎች ከድርጅት አመራር ይወገዱ ብለው የሚጮሁት ለውጥን ፈልገው ሳይሆን ገበናቸውን የሚያውቁ ግለሰቦችን ጠግ ለማስያዝ ነው። ይህን ምክር ለእኛ ሁሉ ታላቅ ለሆኑትና ሚናቸውም ከተበላሸ ዓመታት ላለፉት አያቀርቡም። ኢላማቸው ኢሃፓ ነው። የኢሃፓን አመራር መራጭና ሰያሚ የኢሃፓ አባላት ብቻ ናቸው። ማንም ሌላ ኃይል ይህ መብት የለውም። የተወሰኑ ግለሰቦችን በጫና ጫጫታ ምናስወግድ የአፍራሽ ዘመቻችን ይሳካል ብለው የሚያስቡ በቅዠት ላይ ናቸው። የኢሃፓ ምሰሶ አባላቱ ናቸውና እገሌዎች ከአመራር ወጡ አልወጡ የኢሃፓ በያዘው መስመር ቀጣይ ነው። ያን ሁለቶች ወይም የአመራሩ መሳሪያ አይደለምና ነው። እኔ ከድርጅቱ የአመራር አባልነት ለ13 ዓመታት ወጥቼ ቆይቻለሁ። ድርጅቱ ስራውን በሚገባ ቀጠለ እንጂ ለሰኮንድም አልተንገዳገደም። ለድርጅቱ ቁልፍና ተኪ አልባ ግለሰቦች ነን ብለው የቃዡትና ወደ አንጃዊ ትምህርት የገቡት ያፈሩበት ክስተት በየጊዜው ተጋፍጧቸዋል እንጂ አልተከሰተም። ቂም የሚጠበቅ ነው። ጓዶቻችንን በሺዎች ደረጃ በፈጀው ደርግ ላይ ቂም ሲያንስ ነው። አገርንና ወገንን በጎዳ ወያኔ ላይ ቂም ሲያንስ ነው። ቂም የትግል ቤንዚን ሊሆን የሚችል ነው። በደሉን የሚያውቀው የተበደለው ነው። ሊተርፍ ከቻለ ኃይሌ መንጌ ወይ መሌ የሚሉት ሰቆቃችንን እንዲረዱ አይደሉም። ከታሪክ አንጻር ውድቆች ናቸው፣ ማፈሪያዎች። ይህን የምለው መነገር ያለበት ሲሰማ ቢያናድድም መነገሩ ይጠቅማል በሚል ነው። ወደ ወያኔ መለስ ቀለስ እያሉና እየተሞዳመዱ ገልበጥ ብለው ጸረ ወያኔ ለመምሰል እየቃጡ በኢሃፓ ላይ የሚዘምቱትን እናውቃቸዋለን። ሁሉም ግን ሊነገር አይችልም። ድርጅት ስራው ይፋንም ሚስጥራዊንም ያቀፈ ነው። ሁሉም በይፋ የሚነገር አለመሆኑንም መገንዘብ ተገቢ ነው። ከቀደም ተመክሮ ራሱ ምን መደረግ አለበትን ስለ ጥንቃቄ ለሙያተኛ አሰራር ሰፊ ትምህርትን እንቅሰም። መጠየቅም መፈራት የለበትም። ኢሃፓ ጉራ ሳይሆን የተመክሮ ባንክ ነው። ካፒታሊስት ስላልሆነም በነፃ መበደርም ይቻላል። ስህተትን ላለመድገም እየነገርናቸው ጠዋትና ማታ ምክራችንን ሁሉ አድርገውት ዋዛ ተጠበሱ አሉ በተራ በተራ እንዳይባልብን በጋራ እንጣር።